Gambino VOA. የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ። ሰላም እንደምን አመሻችሁ የጋቢና ቪኦኤ አድማጮች። የዕለተ ማክሰኞ ታህሳስ 5 2014 ዓ.ም ምረት ምሽት ዝግጅታችንን ከአሜሪካ ድምጽ ራዲዮ ዋሽንግተን ዲሲ ጀመርን። ለዛሬም እንደተለመደው ለወጣቶች ያስተምራሉ ያዝናናሉ ያልናቸውን ፕሮግራሞች አሰናድተናል። ከነዚህ መካከል ጥቂቶቹን እናሰማችሁ።
ደምነጋሽ ሙሉ መረጃዎች የሚመዘገቡ ይሆናል። ስሙ ስልኩ አድራሻው ስራው ሙሉ መረጃዎቹ የሚመዘገቡ ይሆናል።
የባህር ዳር ከተማ ነዋሪዎች ደም እንዲሰጡ የሚያበረታታ መተግበሪያ የሰራውን ኤርሚያስ ፋንታውንን እየሰማችሁት የምሽቱን እንግዳችን ነው። አብራችሁን ካመሻችሁ ሌሊት ጥንቅሮችም ይኖሩናል። ጣም ያላቸው ሙዚቃዎችም አዘጋጅተናል። ፕሮግራሙን በመምራት አብራችሁ የማመሾ ስመኝሽ የቆየነኝ፣ በማቀናበር ደግሞ ኤልያስ አስማረ አብሮኛል። በቅድሚያ ከሀገር ውስጥና ከውጭ አሰባሰብናቸው ዜናዎች ኤደን ገረመው ታሰማናለች።
ትላንትና ሰኞ የዓለም የምግብ ፕሮግራም በሰሜን ኢትዮጵያ ለእርዳታ የተቀመጡ ምግቦች ተዘርፎብኛል ሲል ከሰሰ። የመንግስታቱ ድርጅት ቃል አቀባይ ፈርሃን ሀቅ ከአራት ቀናት በፊት ታህሳስ 2 ቀን 2014 ዓ.ም ምረት ማምሻውን የኢትዮጵያ መከላከያ ሰራዊት ዓለም የመንግስት ደጋፊ የሆኑ የታጠቁ ወታደራዊ ኃይሎች በኮምቦልቻ በሚገኘው የድርጅቱ የአደጋ መከላከያና አመራር ኮሚቴ ግቢ ውስጥ በመግባት 18 የዓለም የምግብ ፕሮግራም ከባድ መኪኖችን በኃይል ወስደዋል ሲሉ ጋዜጠኞች ተናግረዋል። ቃል አቀባዩ አክለውም የታጠቁ ግለሰቦች መኪኖቹን በተለያዩ ቦታዎች ለራሳቸው ጉዳይ ሲገለገሉባቸው ነበር ብለዋል። ከተወሰዱት ከባድ መኪኖች ውስጥ 15ቱ መመለሳቸውን ገልጸው 3 እንደሚቀሩም ተናግረዋል። ሀቅ እንደተናገሩት ከሆነ የተባበሩት መንግስታት ድርጅትና የአጋር ተቋሞች ሰራተኞች ደህንነት ቅድሚያ የምንሰጠው ነገር በመሆኑ የተያዙ ሰራተኞች፣ የስራ ባልደረቦችና መኪኖች በአስቸኳይ እንዲለቀቁ ጥሪ እናደርጋለን ብለዋል። የዓለም የምግብ ፕሮግራም ይህንን ጉዳይ ለፌዴራል መንግስትና ለደሴ አካባቢ ባለስልጣናት ማስተዋወቁንና የቀሩትን 3 ከባድ መኪኖችን በመመለስ ዙሪያ ባለስልጣናቱ እያገዟቸው መሆኑንም ገልጸዋል። እነዚህ ከባድ መኪኖች እርዳታ በእጅጉ በሚያሻው በአማራ ክልል ውስጥ የጠፉ ሲሆን የመንግስታቱ ድርጅት በፌዴራል መንግስቱና በህወሓት መካከል በተፈጠረው ግጭት የተነሳ 3.7 ሚሊዮን የሚሆኑ ሰዎች በአማራ ክልል የሰብአዊ ድጋፍ እንደሚያሻቸው አስተዋውቋል። የእስራኤል ጠቅላይ ሚኒስትር ናፍታሊ ቤኔት ታሪካዊ በተሰኘ የሁለት ቀናት ጉብኝት ወደ ተባበሩት አረብ ኤምሬትስ በማቅናት ከአቡዳቢው ልዑል ሼክ መሐመድ ቢን ዛይድ አልናህያን ጋር የተገናኙ ሲሆን ትላንት ሰኞ ዕለትም ቆይታቸውን እጅግ ተስፋ ሰጪ ሲሉ ገልጸውታል። ይሄ የጠቅላይ ሚኒስትር ጉዞ በትራምፕ አስተዳደር ሀገራቱ በተደራደሩት የአብርሃም ስጦታ ወይም ደግሞ አብርሃም አኮርድ በተሰኘው ስምምነት አማካኝነት የተካሄደ ነው። ሁለቱ ሀገራትም በጋራ ስምምነቱ መሰረት የምጣኔ ሀብትና የንግድ ትስስርን ለማ ዳበር መወያየታቸው ተገልጿል። ይሁንና ሀገራቱ የሰጡት መግለጫ በአሁን ሰዓት በቀጠናው ስለተጋረጡ የኢራን የኒውክሌር መርሃ ግብርና የእስራኤል ፍልስጤም ግንኙነትን በተመለከተ ያለው ምንም ነገር የለም። የዩናይትድ ስቴትስ ፕሬዚዳንት ጆ ባይደን ነገ ረቡዕ በአውሎ ንፋስ በመጠቃት የ74 ሰዎች ህይወት ወዳለፈባትና ብዙዎችም ወደ ተፈናቀሉባት ኬንታኪ ያመራሉ። ፕሬዚዳንቱ ለኬንታኪ ግዛት የአደጋ ጊዜ አዋጅን የፈረሙ ሲሆን በተመሳሳይም ለኤሊኖ ይህን ለማድረግ ዝግጁ መሆናቸውን አስታውቋል። ከዚህ በተጨማሪም ፕሬዚዳንት ጆ ባይደን በኃይለኛ ወጀብ ለተጎዱ ግዛቶች በሙሉ አስፈላጊው ድጋፍ እንዲደረግ አስተዳደራቸውን ማዘዛቸውንም ጨምረው አስታውቀዋል። በመጨረሻም የደቡብ ኮሪያው ፕሬዚዳንት ሙን ጃኤ ከአስር ዓመት በኋላ ለመጀመሪያ ጊዜ ወደ አውስትሬሊያ በማቅናት ከጠቅላይ ሚኒስትር ስኮት ሞሪሰን ጋር የተገናኙ ሲሆን ተንታኞች በፕሬዚዳንቱ የአራት ቀናት ቆይታ በቀጠናው እያደገ ስለመጣው የቻይና ጫናና የመከላከያ ግንኙነትን ማሳደግ አብይ ጉዳዮች እንደሚሆኑ አስታውቀዋል። አድማጮች ለምሽቱ ያስኩላችሁ አጫጭ ዜናዎች እነዚህ ነበሩ። ከቀሬ ጋቢና ቪኦኤ መሰናዶች ጋር ታመሹ ዘንድ ጋብዛለሁ። ኤደን ገረመው ከዋሽንግተን ዲሲ።
ጋቢና ቪኦኤ
ኤደንን ለዜናው እናመሰግናለን። አድማጮች የኮሮና ቫይረስ ስርጭትን ለመከላከልና ኮቪድ-19ን ለመቆጣጠር በሚደረግ ጥንቃቄ ምክንያት ለተወሰኑ ቀናት ስቱዲዮ ውስጥ በአካል የማንገኝ በመሆኑ ለቴሌቪዥንና ለሬዲዮ በቴሌቪዥን ተመልካቾቻችን ምስል በአካል ማቅረብ ባለመቻላችን ይቅርታ እየጠየቅን ሙሉ ስርጭቶቻችን ግን በየለቱ በሰዓታቸው በተለመዱት ያጭር ሞገድና የሳተላይት አድራሻዎቻችን መከታተል የምትችሉ መሆኑን ከአክብሮት ጋር እናሳውቃለን። በዚህ መሰረት በአጭር ሞገድ በ25 ሜትር ባንድ በ12040 ኪሎ ሄርዝ፣ በ19 ሜትር ባንድ በ15580 ኪሎ ሄርዝ ላይ ፕሮግራማችንን ማዳመጥ ትችላላችሁ። አስተያየት ካላችሁ በፌስቡክ እና በትዊተር የማህበራዊ ትስስር ገጾቻችን @voaamharic በማለት አድርሱን። አሁን ወደ ቀዳሚው ዝግጅታችን እናልፋለን። ቀዳሚው መሰናዷችን የባህር ዳር ከተማ ህዝብ የደም ባንክ ቤተሰብ እያደረገ ያለው ወጣትን ያስተዋውቀናል። ከነተረቱ ደም ያስተሳስራል ሊባል ይለ የሚለው ወጣት ኤርሚያስ ፋንታሁን ባንዱ ደም የሌላው ህይወት ሲቀጥል በመመልከቱ የደም ለጋሾችን ሙሉ መረጃ የሚይዝና ደም ከለገሱበት ለት ጀምሮ የለገሱት ደም እስካተረፈው ህይወት ድረስ የሚገልጽ መተግበሪያ ሰርቶ ጥቅም ላይ አውሏል። ወጣት ኤርሚያስን ያናገረችው አስቴር ምስጋና ናት። ተከታዩን አሰናድታለች።
ወጣት ኤርሚያስ ፋንታውን በባህር ዳር ከተማ ቡስት የተሰኘ ድርጅት ከጓደኛው ጋር በመክፈት የተለያዩ የፈጠራ ስራዎችን እየሰራ ይገኛል። ወጣት ኤርሚያስ ከባህር ዳር ከተማ ደም ባንክ አገልግሎት ጋር በመተባበር ደም ለጋሹ በየሶስት ወሩ ደም እንዲለግስ የሚያደርግ የማስታወሻ መልእክት የእጅ ስልካቸው እንዲደርስ ማድረግን ጨምሮ ወሳኝ መረጃዎችን በየጊዜው የሚሰጥ ሶፍትዌር ሰርቷል።
ማንኛውም ደም ለጋሽ ደም በሚለግስበት ጊዜ መጀመሪያ የደም ለጋሹ ሙሉ መረጃዎች የሚመዘገቡ ይሆናል። ስሙ፣ ስልኩ፣ አድራሻው፣ ስራው ሙሉ መረጃዎቹ የሚመዘገቡ ይሆናል። ያ መረጃ ላይ ነው መጀመሪያ ወደ ሲስተሙ የሚገባው። የመጀመሪያው ኤስኤምኤስ ቴክስት የሚሆነው ደም ስለለገሰ ምስጋና የሚሰጥ ይሆናል ማለት ነው። እዚህ በመቀጠል ደግሞ የሚኖረው የቴክስት አይነት የደም ታይፑን የሚገልጽበት ይሆናል። ሶስተኛው ቴክስት የሚለገሰው ደም ንጹህ መሆኑን እና ለስርጭት ብቁ መሆኑን ለማረጋገጥ ደም ባንኩ ላይ የተለያዩ ምርመራዎች የሚካሄዱ ይሆናል። የነዛ ምርመራዎችም ለጋሹ እንዲያውቁ ይፈለጋል። የኤች አይ ቪ፣ የሲፕሊስ እና ሌሎች ምርመራዎች ውጤት ስለሆነ እሱ ቀጥታ ቴክስቱ ኤች አይ ቪ አለብህ፣ ሲፕሊስ አለብህ የሚለው ነገር ሳይሆን ቀጥታ የሚገለጸው ይሄ ምርመራ መጠናቀቁን በመግለጽ ደም ባንኩ ድረስ በመምጣት ካውንስል በመደረግ ውጤቱን እንዲያውቅ የሚደረግ ይሆናል። አራተኛው ቴክስት ትኩረት የሚያደርገው ደሙ ምን አይነት አገልግሎት ላይ እንደዋለ፣ የት እንደሄደ የሚገልጽ ነገር ይሆናል ማለት ነው። ደሙ ከደም ባንኩ ወጥቶ ወደ ሆስፒታሎች የሚሰራጭበት ጊዜ፣ ጥቅም ላይ በሚውልበት ጊዜ ገሌ የሚባሉ ደም ለጋሻችን የለገሱት ደም እዚህ ሆስፒታል በመድረስ የሰውን ሕይወት ታድጓል የሚል ቴክስት የሚደርሳቸው ይሆናል ማለት ነው። ይህ ከፍተኛ የሆነ ሳትስፋክሽን በደም ለጋሹ ላይ የሚፈጥር ይሆናል። አሁንም ተጨማሪ የሚቀር አንድ ቴክስት አለ። ደም ልገሳ በየሶስት ወሩ የሚካሄድ ቀጣይነት ያለው ተግባር ነው። እሱን ለማድረግ ግን ብዙ ደም ለጋሾች ቀኑ እንዳይወስዳል ሶስት ወር እንደሞላቸው እንዳልሞላቸው አያስታውሱትም። እሱን አውቶማቲካሊ ሲስተሙ ሪማይንድ የሚያደርግ ይሆናል ማለት ነው። ስለዚህ ምዝገባው ከተካሄደበት ከዘጠና ቀን በኋላ ድጋሚ ደም እንዲለግሱ የሚያስታውስ ቴክስት ሲስተም አውቶማቲካሊ የሚልክ ይሆናል ማለት ነው።
ደም ሲለግሱ ያገኘዋቸው የአማራ ክልል ጠቅላይ ፍርድ ቤት ሰራተኛ አቶ ያረጋል ይርሰው በየጊዜው በእጅ ስልካቸው በሚደርሳቸው መረጃ ከደም ባንክ ጋር ቤተሰብ እንደሆኑ ይናገራሉ።
ዛሬ ደም የሰጠሁት ለአራተኛ ጊዜ ሲሆን ከዛ ብዬ ሶስት ወር ደሜን እየሰጠው ሶስት ወሩ ከመድረሱ በፊት እንደዚህ ስለሆነ ደምን እንዲለግሱ የተባለ ማስታወሻ ይላክልኛል ሞባይሌ ላይ። እኔም እያሰብኩኝ ነው ደም እሰጣለሁ። አንደኛ የደሜ አይነት አላውቀውም ነበር፣ እሱም ደረሰ። ሁለተኛ ደግሞ ለሶስት ሰዎች ደግሞ የሰጡት ደም የሶስት ሰዎችን ሕይወት ታድጓል የሚል አይነት ነገር አሁን ከማስታወሰው እንደዚህ አይነት ነገር ደርሶ
የሶስት ሰው ሕይወት እንዳታረፉ ሲሰማት
ምንድ አይደለም። እኔ ደም ሰጥቼ የሶስት ሰው አይደለም የተወሰነች ማትረፍ እስከቻል ወይ ደስ አሁንም ወደፊትም ያበረታታል ደስ ይላል።
የባህር ዳር ከተማ ደም ባንክ አገልግሎት ስራ አስኪያጅ አቶ ምክሩ ሸፈራው የወጣት ኤርሚያስ ፈጠራ ደም ለጋሹ ቤተሰብ የደም ባንክ አገልግሎቱን ደግሞ ስኬታማ እንዲሆን አድርጎታል ብለዋል።
ጥራት ነበር በተለይ ያልና እኛ በስልክ ኖርማል ስልክ እየደወልን 3 ወር ሞልቷል ለግስ ነበር ምን እንግዲህ 10000 11000 ሰው እንደዛ ማረክ ይከብዳል በጣም ሌላም ስራ ነውና ያንን ለመቅረፍ ታሰበ። እንግዲህ ቡስት ሁለት ልጆች ናቸው አንዱ ምናቀኝ ኤርሚያስ ነው በአመት 11000 ነበር የምንሰበስበው 2012 ስራ ላይ ዋለ በአመቱ ጥፍ የደም ልገሳ ጀመረ 11000 የነበረው ወደ 20000 ገባ። ከዛ ይሄ ምንም አይሆን የሲስተሙ ነው አንዱ ሁለተኛው በዛው ልክ ደግሞ እንደዚህ አይነት እንጀምር ባለሙያዎችም ተነስተዋል ኮሮናም ሰዓት የገጠመበትና ጥረት የሚኖርበት የተባለበት ሰዓት እኛ በጣም እጥፍ እንድንሰራ ሆነ 2013ን በተመሳሳይ ከ23000 ጀምረና ወደ 23000 ገባ 2014 ማሁን ብናየው በአራት ወር እንኳን ወደ 11000-12000 ከረት ደም ሰብስበናል። እንግዲህ እሱም ስታባዥ ወደ 25-26-30000 ሊንገባ ነው ማለት ነው። በክልል ደም ባንክ እንደዚህ ይሰራ የለም እንደ ባህር ዳር 20000 እንኳን ይሰራ ደም ባንክ ይቀር ላይ ነው። በአማራ ክልል 10 ደም ባንክ አለ። 9ኙ 60% ሲሰራ አንዱ ደም ባንክ 40% ሰርቷል። ይሄ የቴክስቱ ኢፌክት ነው እና ቴክስቱ ምን ጠቀመ ብትይኝ አንደኛ ቁጥር ነው። ቁጥር ከ11 ሺህ ጥፍ እንድንጨምር የዛ መጨመር ጥቅሙ ደም በቂ ነው ሻ የበቂ ደም መኖር ጥቅሙ ደግሞ ሰው ሆስፒታል ደም ለመጠበቅ አይተኛ እሱ ከሆነ ደግሞ ሆስፒታል አልጋዎች ቶሎ ቶሎ ይለቀቃሉ። ቶሎ ቶሎ ሲለቀቁች ቶሎ ቶሎ ፔሽንቶችን ለቀዶ ጥገና መዘጋጀት ይችላል። አንደኛው እሱ ነው። ሁለተኛ ሆስፒታል ሲታይ በሆስፒታል በመቆየታቸው በሽታ ይኖራል ከሆስፒታል የሚያገኝ እሱ ሁሉ አልፈ ለሆስፒታል ሁሉ የሚጠቅም እኛ በቂ ደም ነው ይሄ ጥቅም አለው። ሌላው ጥቅም ምንድነው? በጣም በርካታ ደም በሚኖርበት ሰዓት የሌሎች አካባቢ ከዚህ ከምንሰራበት ወጥተ ሌሎች አካባቢ እንረዳለን። ሁለተኛውና ዋናኛው ጥቅም ለጋሽን ከደም ባንክ ጋር ያገናኛል። ለጋሽ ሲባል ማለት ህዝቡ ማለት ነው። ህዝቡና ደም ባንኩ በቀላሉ ኮሙኒኬት ያደርጋል። ደም ይደርሳል። የደም አይነት ሰው ይፈልጋል። በካርድ ነው ስቲል አሁንም ከባህር ዳር ደም ባንክ ውጪ ኢትዮጵያ ውስጥ ያሉ ደም ባንኮች ወረቀት ነው የሚልኩላቸው። እኛ ግን ቴክስት ነው ስልክሽ ላይ ነው የሚገባልሽ። ኤ ፕላስ ቢ ፕላስ ኦ ፕላስ ይገባልሻል። ሲደርስሽ ምን ያክል እንደሚደሰት ስትሰጭ ነው የምታውቂው። እና ሶስተኛው የምርመራ ውጤት አንድ ሰው ከለገሰ በኋላ ጥቅም ማግኘት አለበት። ለጥቅሙ ሲል ላይለግስ ይችላል፣ ግን በመለገሱ አንደኛው የምናገኝ የደም አይነት ነው። ሁለተኛው የጉበት ቢና ሲ ኤች አይ ቪ እና ሲፊሊስ የሚባሉ አራት በሽታ ምርመራ ውጤት ደርሷል፣ እባክህ በስራ ሰዓት መጥተህ ውጤቱ ስለ የሚል ቴክስት ይደርሷል። እሱ ምን ይጨምራል? አንደኛ ጤነኛ ህይወት አኗኗር እንዲኖሩ ያደርጋል። ድንገት ፖዘቲቭ ካለ ፖዘቲቭነቱ መጥቶ ደም ባንክ ያረጋግጥና ክትትል ያደርጋል። ከዛ በኋላ ጤነኛ ይሆናል። ኔጌቲቭ ከሆነ ደግሞ ሁሌ መለገስ ይኖርበታል። እዚህ ለሌላ ሰው የሚኖር ስለሆነ ጤነኛ አኗኗር እንዲኖር ይጠቅመዋል ማለት ነው። እሱ ብቻ አይደለም፣ የዚህ ፕሮግራም ወይም የተሰራው ሶፍትዌር የሚጠቅመው ለሪሰርች አገልግሎት ይሆናል። በየትኛው አካባቢ በሽታ ጨመረ ቀነሰ፣ የትኛው አካባቢ የደም አይነቱ ምን ይመስላል የሚለውን ትልቅ ተቋሞች እኛ ልንፈራረም እየተዘጋጀን ነው።
ወጣት ኤርሚያስ በባህር ዳር ዩኒቨርሲቲ ኮሚኒኬሽንን ኤሌክትሮኒክስ የትምህርት ዘርፍ የመጀመሪያ ዲግሪ ያለው ሲሆን ከቅርብ ጓደኛው ጋር በከፈተው ቡስት የተሰኘ ድርጅት አዳዲስ ሶፍትዌሮችንም እየሰራ ይገኛል። ለአሜሪካ ድምጽ አስቴር ምስጋናው ባህር ዳር።
ቀጣዩ መሰናዷችን በየሳምንቱ ትምህርታዊ ጉዳዮች የሚዳሰሱበት የትምህርት ፕሮግራማችን ነው። ለዛሬ በኬንያ የሚገኙ የቻይና ባህል ተቋማትን እንቃኛለን። የቻይና መንግስት በዓለም ዙሪያ ባቋቋማቸው ኮንፊሽየስ የተሰኙ የባህል ተቋማት አማካኝነት የቻይናን ቋንቋና ባህል እያስተዋወቀ ይገኛል። አንዳንድ መምህራን ግን ቻይና በገንዘብ በመትደገፋቸው በእነዚህ ተቋማት ውስጥ ሳንሱር ይደረጋል በማለት ፍርሃታቸውን እየገለጹ ነው። ቪክቶሪያ አሙንጋ ከናይሮቢ ያደረሰችንን ዘገባ እንደሚከተለው አጠናቅሬዋለሁ። ስቲቭ ዋኮይ በኬንያ ዩኒቨርሲቲ ውስጥ በሚገኘው ኮንፊሸስ ተቋም ውስጥ የሚሰጠውን ኩንጉፉ የተሰኘ የማርሻል አርት ስፖርት አይነት ላለፉት 3 አመታት ሲከታተል ቆይቷል። ኮንፊሸስ ሲያመውን ያገኘው አስተምሮቱ ለምስራቅ እስያ መሰረት ከሆነው የቻይና ጥንታዊ ፍልስፍና ሲሆን ዋኮይ በስሙ በተሰየመውና በመቶች የሚቆጠሩ ተማሪዎች ስለ ቻይና ባህልና ቋንቋ በሚማሩበት ተቋም ውስጥ መምህር ሆኖ ያገለግላል። እንደ አውሮፓና ቆጣጠር በ2019 የዩናይትድ ስቴትስ የደህንነት መስሪያ ቤት የመንግስት ጉዳዮች ቋሚ ኮሚቴ ለህግ መወሰኛ ምክር ቤት ያቀረበው ሪፖርት እንደሚያሳየው በቻይና የገንዘብ ድጋፍ የሚደረግላቸው 525 የባህል ተቋማት ሲኖሩ 54ቱ በአፍሪካ ይገኛሉ። ጃኮብ ራቴሞ በኬንያ በሚገኘው በዚህ ተቋም ውስጥ ከሚሰለጥኑ 500 ተማሪዎች መሃል አንዱ ሲሆን የቻይና ቋንቋና ባህል መማር ወደፊት የተሻለ ስራ ለማግኘት እንደሚረዳው ይናገራል። ሆኖም በተቋሙ የሚሰጡ ትምህርቶች ሆን ብለው የቻይናን ፖለቲካ የሚነኩ ጉዳዮችን ወደ ጎን እንደሚገፉ ይናገራል።
ዋናው ጥቅም ግን በተለይ የዩኒቨርሲቲ ተማሪ ለሆነ ስለዚህ ጉዳይ ማወቅ ይችላል። ለምሳሌ የቪኦኤን ዜና በመስማት ቻይና ውስጥ ምን እየተካሄደ እንዳለ ማወቅ ይችላል። በቀላሉ ጎግል በማድረግም መረጃ ማግኘት ይችላል። ግን ራሳቸውን ቻይናዎቹን እንደዚህ አይነት ጥያቄ መጠየቅ አስቸጋሪ ሊሆን ይችላል።
ለዩናይትድ ስቴትስ የህግ መወሰኛ ምክር ቤት በቀረበው ሪፖርት ላይ ለኮንፊሸስ ተቋማት የሚሰጠው የገንዘብ ድጎማ የትምህርት ነጻነትን የሚጋፋ መሆኑን ይገልጻል። ለምሳሌም ከቻይና የሚመጡ መምህራን የቻይናን ብሔራዊ ጥቅም የሚጎዳ ነገር ላለማድረግ ከቤጂንግ ጋር ውል እንደሚፈራረሙ ይጠቅሳል። በዚህ ዙሪያ የአሜሪካ ድምጽ የኮንፊሸስ ተቋሙን አስተዳደር ለማናገር ያደረገው ጥረት ባይሳካም በተቋሙ የሚያስተምረው ስቲቭ ዋኮይ የባህል ማዕከሉ ስርዓተ ትምህርት ፖለቲካዊ ይዘት ባላቸው ጉዳዮች ዙሪያ ለመወያየትና ለመከራከር እንደማይፈቅድ ይገልጻል። እንደ ማርቲን ኦሎ ያሉ የፖለቲካ ተንታኝ ባለሙያዎች ኮንፊሸስ የተሰኙት የቻይና የባህል ተቋማት ከቻይና መንግስት የሚያገኙትን የገንዘብ ድጎማ ላለማጣት በተለይ እንደ ታይዋንና ሆንግ ኮንግ የመሳሰሉ ጉዳዮች ለውይይት እንዳይነሱ ይደረጋሉ ይላሉ።
There have been issues around whether or not the institute is being used.
እርግጥ ነው ተቋሙ የዲሞክራሲያዊና አፋኝ የሆኑ ሐሳቦችን ያራምዳል ወይስ አያራምድም የሚለው ሐሳብ በተደጋጋሚ ተነስተዋል። እነዚህ ስጋቶች የተመሰረቱት የቻይና መንግስት በታይዋንና በሆንግ ኮንግ ላይ በሚያራምደው የፖሊሲ አቋም ምክንያት ነው።
ሌላው የአሜሪካ ድምጽ ያናገረው የተቋሙ መምህር ጆናታን ዋሲያ ለአሜሪካ ድምጽ ሲናገር ተቋሙ ተማሪዎች የመማርና የተለያዩ ሐሳቦችን የማወቅ መብታቸውን መገደቡ ኢፍትሃዊ ነው ይላል።
Yes, the opportunity comes in through the Confucius Institute.
እነዚህ የባህል ተቋማት በቻይና መንግስት የገንዘብ ድጎማ የሚደረግላቸው ናቸው። ያ ጥሩ ነው። ግን ስለ ታይዋን፣ ስለ ሆንግ ኮንግ፣ ስለ ኮሪያ፣ ስለ ሰሜንና ደቡብ ኮሪያ የሚወራውና ይሄ ሁሉ ዛሬ ባለንበት የቀጠና ፖለቲካ ውስጥ ምን ሚና እንዳለው የሚነግረን አንድ ሰው ሊያመጡልን ይገባል።
በርካታ ተማሪዎች ኮንፊሸስ በተሰኘው የቻይና የባህል ማዕከላት ውስጥ ለመማር መመዝገባቸውን ቀጥለዋል። የትምህርት ባለሙያዎችም ተማሪዎች ቻይና መንካት የማትፈልጋቸውን ፖለቲካ ጉዳዮች ለማወቅ ሌሎች መንገዶችንም መጠቀም እንዳለባቸው ይመክራሉ። እያዳመጣችሁት ያላችሁት ጋቢና ቪኦኤ በየለት ወደ እናንተ የሚደርስ የወጣቶች ድምጽ ነው። ወደ ተከታዩ ፕሮግራማችን እናልፋለን። በሰሜን ኢትዮጵያ በተካሄደው ጦርነት በርካታ የመሰረተ ልማቶች ከወደሙባቸው ከተሞች መካከል አንዷ ደሴ ናት። በዚያ የሚገኘው ዘጋቢያችን ኬኔዲ አባተ የተለያዩ የከተማዋን ክፍሎች በመቃኘት የደረሱ ውድመቶችን ተመልክቷል። በከተማዋ ስላለው ወቅታዊ ሁኔታ ተጨማሪ መረጃዎችን ለማግኘት ባልደረባዬ ሀብታሙ ስዩም ኬኔዲን በስልክ መስመር አግኝቶታል።
የተለያዩ የትራንስፖርት አገልግሎቶች በደሴና አካባቢዋ ወደ ሀይቅ፣ ወደ ኮምቦልቻ፣ እንደዚሁም እስከ ከሚሴን ድረስ የትራንስፖርት አገልግሎት የሚሰጡ የተሽከርካሪዎችን ተመልክቻለሁ። ከዛ ባለፈ ሌሎች የንግድ ቤቶችም እንደዚሁ ከቀን ወደ ቀን እየተከፈቱ ያሉ እየጨመሩ መሆናቸውን እያስተዋልኩ ነው ያለሁት። ሆቴሎችን እንደዚሁ ከዚህ ቀደም በጦርነቱ ምክንያት ተዘግተው የቆዩ ሆቴሎች አንድ ሁለት እያሉ የሚከፈቱትም እንደዚሁ በመጨመር ላይ ይገኛሉ። በከተማ ያለው የንግድ እንቅስቃሴ እንደዚሁ በተወሰነ መልኩ እየደረሰ መምጣት ላይ ነው የሚገኘው ማለት ነው። ሌሎች የተለያዩ መሰረተ ልማቶች እንደ ስልክ፣ የውሃ የመሳሰሉትም በአሁኑ ሰዓት በጥሩ ደረጃ ላይ ነው የሚገኙት። የህብረተሰቡ ማስተያየት ይህንኑ ነው የሚያሳየው። አገልግሎት እንግዲህ ኔትወርክ አልፎ አልፎ የመቆራረጥ ባህሪ ቢስተዋልበትም የስልክ ኔትወርክ አገልግሎት እየሰጠን የሚገኘው፣ የኢንተርኔት አገልግሎት ግን እስከ ዛሬም ድረስ አለመጀመሩን አስተውያለሁ። ከዛ ውጭ መብራት በትናንትናው ዕለት ሙሉ ጠፍቶ ብሎ ነበር። ነገር ግን ምሽት ላይ ወደ ከሁለት ሰዓት በኋላ የመብራት አገልግሎትም ተመልሶ መጥቷል። እንግዲህ ከተማዋ እና በዙሪያዋ ያለው እንቅስቃሴ ወደ ሀይቅ አካባቢን በዛሬው ዕለትም ለማጥናት ሞክሬያለሁ። ደህና የሚባል እንቅስቃሴ ነው ያለው። ከትናንት ከተመለከትኩት የተሻሉ እንቅስቃሴዎችን ማስተዋል ችያለሁ። አብታል
እንግዲህ ኬኔዲ፣ እንደሚታወቀው የደሴ ከተማና በአካባቢው ያሉ ስፍራዎች በዚህ ጦርነት ምክንያት ከፍተኛ ውድመትን ያስተናገዱ ስፍራዎች መሆናቸው ይነገራል። በከተማዋና በአካባቢዋ የራስህን ቅኝት ማድረግህን ሰምቻለሁና ያየሃቸው ውድመቶች አሉ ወይ? የደረሰው ውድመት ምን ይመስላል?
በጣም ጥሩ ጥያቄ ነው ሀብታሙ። እንግዲህ በዛሬው ዕለት በከተማዋ ከደረሰባቸው ተቋማት መካከል በተለይም የሲቪል ማህበራዊ አገልግሎት ሰጪ ተቋማት መካከል የጤናውን ዘርፍና የትምህርቱን ዘርፍ የተወሰነ ለመቃኘት ሞክሬያለሁ። ከጤናው ዘርፍ እንግዲህ የደሴ አጠቃላይ ስፔሻላይዝድ ሆስፒታል በዛሬው ዕለት ለማየት ሞክሬያለሁ። በዚህ ሆስፒታል እንግዲህ ከፍተኛ ጉዳት እንደደረሰ ከዚህ ቀደም በመንግስት ሚዲያዎችን ጭምር ሲዘገብ እንደነበር አንተን ተመልክተ ሊሆን ይችላል፣ አድማጭ ተመልካቾቻችንም እንደሰሙት እገምታለሁ። በዛሬው ዕለት እኛም እንግዲህ በስፍራው ተገኝተን እንደተመለከትነው እጅግ በጣም ከፍተኛ ሊባል የሚችል ውድመት በዚህ ሆስፒታል የደረሰው የሆስፒታሉ ስራ አስኪያጅ ዶክተር ሃይማኖት እንግዲህ እንደነገሩ ኦንዛን እንደሚታወቀው 80 ዓመቱ ነው። በ1934 ዓ.ም ነው በኢትዮጵያ አቆጣጠር የተመሰረተው። እንግዲህ ይህ ሆስፒታል ከዜሮ 80 ዓመት ወደኋላ ተመልሶ ከዜሮ እንደሚጀምር ነው የምንቆጥረው ነው። በእርግጥም እንደዛ ነው የሚመስለው። እኔም በውስጥ ተመልክቼ የገርች ያየሁት ነገር የሚያሳየው ማለት ነው። የመድኃኒት ቤት የሚባል ሙሉ በሙሉ ምንም የተረፈ መድኃኒት አለመኖሩን ተመልክቻለሁ። የመድኃኒት ቤቶች ቤቱን ሲያጸዱ የጽዳት ሰራተኞችን በዛሬው ዕለት ተመልክቼ ነበር። ግቢው በአጠቃላይ ሲጸዳ ነው የከረመው። ከዛ ባለፈ የሌሎች የላቦራቶሪ እቃዎች እንደዚሁም ደግሞ በሆስፒታል የሚገኝ ኦክሲጅን ማምረቻ ማዕከል አለ። ይህ የኦክሲጅን ማምረቻ ማዕከል በአማራ ክልል ከሚገኙ ሁለት ማምረቻዎች አንዱ ነው። በምስራቅ አማራ ደግሞ ብቸኛው ነው። ለሆስፒታሉ ብቻ ሳይሆን ለሌሎችም አካባቢዎች ኦክሲጅኖችን እያመረተ የሚያደርስ ማዕከል ነበረ። ነገር ግን በአሁኑ ሰዓት ይህ ማዕከል በውስጡ ያለው የኦክሲጅን ማምረቻ በህወሓት ኃይሎች ተዘርፎ እንደተወሰደ ነው የሆስፒታሉ ስራ አስኪያጅ የነገረችን። ከዚያም ውጭ እንግዲህ የተረፈው ደግሞ አገልግሎት እንዳይሰጥ ተደርጎ እንደወደመ፣ ይህ ብቻ ሳይሆን ሌሎችም ማቴሪያሎች፣ አብዛኛው ማሽነሪዎች የካንሰር ሕክምናን ጨምሮ እንደዚሁም የካንሰር ሕክምና በዚህ በምስራቅ አማራ ብቸኛው የካንሰር ሕክምና የሚሰጥበት ሆስፒታል ነው። የእሱም ማቴሪያሎች ሳይቀሩ በርካታ ማሽነሪዎች ተዘርፎ መወሰዳቸውን፣ እነዚህ ዘረፋዎች ደግሞ የሚካሄዱት በእጅግ በጣም በጥንቃቄ እንደሆነና ባለሙያዎች እየመጡ እንደሚፈቷቸው እንግዲህ ዘረፋው የተካሄደበት መንገድ እንደሚያሳዩ በራሳቸው በሙያዊ አንደበታቸው ነግረውኛል ዶክተር ሀረስ ሞክረዋል። ከዛ ባለፈ እንግዲህ ከትምህርቱም ዘርፍ እንደዚሁ በርካታ ትምህርት ቤቶች ጉዳት ደርሶባቸዋል። እኔ ግን በዛሬው ዕለት የተመለከትኩት የወሎ ዩኒቨርሲቲ እና በወሎ ዩኒቨርሲቲ እንደዚሁ በርካታ ውድመት መከሰቱን በስፍራው ተገኝቼ መመልከት ችያሉ። የዩኒቨርሲቲው ፕሬዚደንት ዶክተር መንገሻ እንደነገሩ በዩኒቨርሲቲ የደረሰው ጉዳት በአጠቃላይ በሰሩት ጥናት 15 ቢሊዮን የኢትዮጵያ ብር እንደሚገመት ነግረውኛል። እንግዲህ ይህንን የደረሱትን ጉዳቶች ሙሉ በሙሉ ለማካካስ ረዥም ጊዜ ቢወስድም በአጭር ጊዜ የሚሰሯቸውን ስራዎች መሰረታዊ የሚባሉትን በመስራት የተማሪዎችን ከሁለት እስከ ሶስት ወር ባለው ጊዜ ውስጥ በመሰረታዊ አገልግሎቶች ለመቀበል ጥረት እያደረጉ እንደሆነ ነግረውኛል የዩኒቨርሲቲው ፕሬዚደንት ሀብታሙ።
አንድ የመጨረሻ ጥያቄ አለኝ። አንተም ቀደም ብለህ እንደጠቀስከው የተለያዩ የትምህርት ተቋማት ወድመዋል፣ ወጣቶች የሚጠቀሙባቸው የነበሩ ስፍራዎችም ስራ አቁመዋል። በደሴና አካባቢዋ በሚገኙ ስፍራዎች ውስጥ ያሉ ወጣቶች የአሁን ስሜት ምን ይመስላል? በምንስ ሁኔታ ነው ጊዜያቸውን እያሳለፉ ያሉት?
መልካም። እንግዲህ አንዳንድ ወጣቶችን ቀብዬ ለማናገር ሞክሬያለሁ። እንግዲህ የትምህርት ቤቶች ዝግ በመሆናቸው ብቻ አይደለም ከዚህ በኋላ ተጠግነው ወደ ትምህርት ቤት ለመመለስም ረዥም ጊዜ እንደሚችል የተደረፉ እንደዚሁም ደግሞ የወደሙ ቁሳቁሶች ተሟልተው ወደ ትምህርት ገበታቸው ለመመለስ ረዥም ጊዜ እንደሚወስድ ያውቃሉ እና በተማሪዎች ዘንድ ጥሩ ስሜት አይስተዋልም። በአንዳንዶቹ ላይ የተስፋ መቁረጥም ጭምር ጊዜ የሚያሳልፉበትም አልነበረ እንደሌላቸው ነው የሚነግሩ። እንግዲህ ከዚህ ቀደም የሚኖራቸውን የሁለት ወር የክረምት ጊዜ በፍቅድ መሰረት ሊያሳልፉ የሚችሉ ተማሪዎች እንዳሉ እና አሁን ግን እነዚህ ትምህርት ቤቶች በመጎዳታቸው በምን አይነት ሁኔታ እንደሚያሳልፉ እንኳን ግራ የገባቸው ተማሪዎች እንዳሉ ነግረውኛል፣ የዩኒቨርሲቲዎችን ጨምሮ ማለት ነው። ነገር ግን አንዳንዱ ደግሞ እንደዚሁ የተለያዩ ስራዎችን በማፈላለግ የሚያገኛቸውን ስራዎች እየሰሩ እያሳለፉ ያሉ እንዳሉን ተመልክቻለሁ። ከዛ ባለፈ ግን አብዛኛው በጥሩ በማይባል ሁኔታ እንደዚሁ ቤት ውስጥ እንደሚያሳልፉ፣ አንዳንዱ ደግሞ እያነበቡ፣ ሌሎች ደግሞ ማህበራዊ አገልግሎቶችን እየሰጡ እንደሚያሳልፉ የነገሩኝም አሉ። ለምሳሌ በዩኒቨርሲቲ የተለያዩ የጥገና አገልግሎቶችን በማድረግ ለመሳተፍ ላይ እንዳሉ፣ እንደዚሁም ደግሞ የጥበቃ ስራውን በማገዝ ላይ የሚገኙ እንዳሉ እና በተለያዩ የስራ መስኮች ተሰማርተው ያሉ ተማሪዎች መኖራቸውንም ነግረውኛል። እና አሁን በተለያየ መልኩ ነው እዚህ ያሉ ወጣቶች ጊዜያቸውን በማሳለፍ ላይ የሚገኙት። የትምህርት ሁኔታው በመቋረጡ ወይም ደግሞ የትምህርት ቤቶች በመዘጋቻቸው ከዚሁ ከጦር እንደዚሁም ደግሞ ከውድመቱ ጋር በተያያዘ ማለት ነው።
እጅግ በጣም አመሰግናለሁ። ኬኔዲ አባተ፣ የአሜሪካ ድምፅ ዘጋቢ፣ ከደሴ ላደረስከን መረጃ በእጅጉ አመስጋኝ ነን። መልካም ምሽት ይሁንልህ።
አመሰግናለሁ። ሰው
የተከበራችሁ አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀቁ። አብረናችሁ ያመሸነው ዋና አዘጋጅ ጽዮን ግርማ፣ አቀናባሪ ኤልያስ አስማረና እኔም ሳስተናግዳችሁ ያመሸሁት ስመኝሽ የቆየ ነበር። በፕሮግራማችን ላይ ያላችሁን አስተያየቶች በፌስቡክ እና በትዊተር ገጻችን @voa አምሃሪክ ላይ ልታደርሱ ትችላላችሁ። ነገ በተመሳሳይ ሰዓት ከሌሎች ፕሮግራሞች ጋር እንጠብቃችኋለን። የነገ ሰው ይበለን። መልካም ምሽት።